ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆልማችሁቻችን ዛሬ ረቡ ናሴ 20 ቀን 2012 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡ ናሴ 20 ቀን 267 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ኮሎኔሉም ወዳጆቹም ኢትዮጵያን ሊመሩ የሚችሉ ሳይሆኑ እናቷን ልምራ ያለች አይነት ጥጃዎች ናቸው። ይህን ሀቅ መገንዘብ የወገን ሁሉ ግዴታ ነው። መማር ማወቅ በተለይም ዛሬ እንደ ትላንት እንዳይበሸቀጥ ታሪክን ማወቅ ወሳኝ ነው። አለበለዚያ ቀሮነት አይቀርም። ልቦለድ አምኖ መክነፍ፣ አረመኔ መሆን፣ የማይሆን ነገር ይሆናል ብሎ መቃዠት፣ የስልጣን ጥመኞች መጋዣና መጠቀሚያ መሆን። የማታድግ ጥጃ እናቷን ተመራለች በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው ተከትሎ ይቀርባል። ከዚያም የታሪክ ብረዛ ለወኔ አይጣፍጥ ለምሮ አይጥም በሚል ርዕስ ከተወሰኑ ዓመታት በፊት በሃማ ቱማ የቀረበውን ሰፋ ያለ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ረቡዕ ነሐሴ 20 ባስተላለፈችው መግለጫ ከአጫሉ ግድያ ጋር ተያይዞ በሃይማኖት ተከታዮች ላይ የደረሰውን ጉዳት በዝርዝር አስታውቃለች። ወደ ተለያዩ ቦታዎች ተሰማርተው ከነበሩ አካሎች በተሰበሰቡ መረጃዎች መሰረት በሰኔ 22 እስከ ሰኔ 24 ቀን 2012 ድረስ ባሉት 3 ተከታታይ ቀናት በተፈጸሙ ጥቃቶች ከ67 በላይ ምዕመናን በግፍና በአሰቃቂ ሁኔታ መገደላቸውን 38 ምዕመናን ቋሚ እንከባድ እንዲሁም 29 ምዕመናን ቀላል የአካል ጉዳት የደረሰባቸው መሆኑ ከ7000 በላይ የሚሆኑ መኖሪያ ቤቶቻቸው ከመፈናቀላቸው ባሻገር በተለያዩ ደረጃዎች በሚገለጹ የስነ ልቦና የስነ አእምሮአዊ ቀውሶች የተደረጉ መሆናቸውን ከ5 ቢሊዮን ብር በላይ የሚገመት ንብረታቸው በዘረፋና በቃጠሎ መጣታቸውን ተዘርዝረዋል። መግለጫው ያይዞ በድሬዳዋ ከተማና በሌሎች አካባቢዎች ምዕመናን በአሰቃቂ ሁኔታ መገደላቸውን እንደሰው አስከሬናቸው በክብር አለመቀበሩ ሴቶች በባለቤቶቻቸው በወንድምና በአባታቸው ፊት መደፈራቸውን የሚገልጹ መረጃዎች መገኘታቸውን መግለጫው ገልጿል። ቤተክርስቲያኑ ባወጣችው መግለጫ ጥቃቱ ሆነ ተብሎ የኦርቶዶክስ እምነት ተከታዮች በመለየት የተፈጸመ እንደነበር አስታውቃ አገዛዙ ህግ እንዲያስከብር አጥብቃ ጠይቃለች። የወያኔ አገዛዝ በወልቃይት ጠገዴ ነዋሪውን በማስፈራራትና በማታለል የምርጫ ምዝገባ እንዲደረግ እየጣረ መሆኑን የወልቃይት ማንነት አስመላሽ ኮሚቴ ያገኘውን መረጃ ዋቢ በማድረግ አስታውቋል። የወያኔ ቡድን በዚህ ሳምንት በመጀመሪያ የምራጮች ምዝገባ የወልቃይት ነዋሪዎች ተሳታፊ እንዲሆኑ ጥሪ ያደረገ ሲሆን ካርድ ሳይወስዱና ሳይመዘግቡ የቀሩ 500 ብር መቀጫና 6 ወር እስራት፣ ካርድ ወስደው በምርጫ ላይ ያልተገኙ ደግሞ 5000 ብር መቀጫና 6 ወር እስራት የሚል የራሳቸውን ህገወጥ ደንብ አውጥተው ህዝቡን እያጉላሉ ከመሆናቸውም በላይ በአንድ ሳምንት ውስጥ ከ200 እስከ 300 የሚደርሱ ሰዎች መታሰራቸው ታውቋል። በተጋዴ ወረዳ ህዝቡ ለምርጫ እንዲመዘገብ ለማግባባት ምርጫውን የሚያካሄደው አገዛዙ ተስማምቶበት ስለሆነ ተመዝገቡ በሚል የሐሰት ቅስቀሳዎች ህዝቡን እያጭበረበሩና እያደናገሩ ይገኛሉ ተብሏል። በሌላ በኩል በተጋዴ የኮሮና ቫይረስ በከፍተኛ ደረጃ መጨመር በሚካሄደው ምርጫ ላይ ጫና ሊያሳድር ይችላል እየተባለ ነው። ከመጋቢት ወር እስከ ሐምሌ መጨረሻ ድረስ በተጋዴ በኮሮና ቫይረስ የተያዘው ሰው ቁጥር ከ930 ያልበለጸ መሆኑ ሲታወቅ በናሴ ወር ውስጥ ባሉት የመጀመሪያዎቹ 18 ቀናት ብቻ 2400 ሰዎች በቫይረሱ በያዛቸው አሳሳቢ መሆኑን ተገልጿል። የቁጥሩ በከፍተኛ ደረጃ መጨመር ለቫይረሱ የሚደረገው ጥንቃቄ እንዲላላ በአካባቢው አስተዳደር በስልጣን ላይ ያሉ ሰዎች ንዝላልነት ሲሆን የምርጫውን በስፋት መካሄድና የጥንቃቄ ጉድለት ቁጥሩን በከፍተኛ ደረጃ ሊጨምረው እንደሚችል እየተነገረ ነው። ማክሰኞ ነሐሴ 19 ቀን በጤና ሚኒስቴር የተሰጠው ለታይ መግለጫ በ24 ሰዓታት ውስጥ በተደረጉ የላቦራቶሪ ምርመራዎች 1548 ሰዎች በበሽታው መያዛቸውና 17 ሰዎች በመሞታቸው አስታውቀዋል። በምርመራ በበሽታው የተያዙ አጠቃላይ ቁጥር 43688 የደረሰ ሲሆን 709 ሰዎች በበሽታው ህይወታቸውን አጥተዋል ተብሏል። ሰኔ 12 ቀን 2012 ዓመተ ምህረት ሐጫሉ ሲገደል አውራ የነበረችው ላምሮት ከማል ረቡዕ ሐሴ 20 ቀን ፍርድ ቤት ቀርባለች። ፖሊስ ምርመራውን ጨርሶ ጉዳዩን ለአቃቢ ህግ ማስረከቡ የተነገረ ሲሆን አቃቢ ህጉም የ15 ቀን ክስ የመመስረቻ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዋ ለፍርድ ቤቱ ባሰማችው ቃል አርቲስት ሐጫሉ ጓደኛዬ ነው፣ በወቅቱ አውሬው ነበርኩ፣ ይህንን አልክድም፣ ለህይወቴ ሳልሳሳ ወንጀለኞቹን አሳይቻለሁ፣ ፍርድ ቤቱ የቤተሰቦቼ ማህበራዊ ህይወት እንዳይናጋ በዋስ ይልቀቀኝ በማለት አመልክታለች። ፍርድ ቤቱም ጉዳዩ የግድያ ወንጀል የተፈጸመበት በመሆኑና ከ15 ዓመት በላይ ከሆነ እስራት የሚያስቀጣ በመሆኑ ዋስትና የሚያስከለክል መሆኑን ገልጾ አቃቢ ህጉ በ15 ቀናት ውስጥ ክስ እንዲመሰርት አዟል። በ15 ቀናት ውስጥ ክስ ካልተመሰረተ ግለሰባ የዋስትና ጥያቄ ያቀርብ ሊቀርብ የሚችል መሆኑን ተናግሯል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የረቡ ነሐሴ 20 ቀን 2012 ዓመተ ምህረት የፈኖተ ዴሞክራሲ ሐተታ የማታድግ ጥጃ እናቷን ተማራለች። መደመር ለከርሷ አድር እንዲሉ ግብዙ ኮሎኔል ፈላስፋ ሆንክ ብሎ ዓለምና ትውልድ ያደነቃቸውን እነ ካርል ማርክስን ሳይቀር በአሉታዊ ተችቶ ያውም ስሙን አሳስቶ መደመር በሚል ውጥንቅጥ ሆዳደሮችን ሰብስቦ በብልግና ፓርቲ ሊሰበስብ ሲጠር እያየን ነው። ፍየል ከመድረሷ ቅጠል መበጠሷ። የመደመር ፍልስፍና ግልብ ጥራዝነት ተቀነት ከመሆን ያላለፈና ብዙዎችን ያሳቀ ሲሆን ኮሎኔሉ ተፈላስፈኩ ብሎ ልቡን ለቀሲል ዜጎች ግን ከመሳቀና ከመሳለቅ ውጭ ምንም ሌላ ያሳዩት መንፈስ የለም። ብልጽግና የተባለውንም ሃይማኖት ነክ ድርጅት ብልግና ነው ያሉት። ኮሎኔሉ ያወቀ መስሎት ራሱን ከዘራ ያቆብ አስበልጦ በችኮላ እንጣጥሲል ራሱን በከፋ ደረጃ ጋልጧል። ተከታዮቹም በራጅ ካላሽ ባጭሩ ሙያተኛ ዋሾች መሆናቸውን አረጋግጠዋል። የችግራችን አንዱ ዋና ምንጭ ንቃታችን ሊዳብር አለመቻሉና መደናገር እጣፈንታችን መሆኑ ነው። ተባራሪ ወሬ ላይ ተጭኖ መጭ ልምዳችን ሆኗል። ትምርትናው ቀጥን የማይጠይቅ ስምሪት የለም። በአገራችን ግን ለምሳሌ ጋዜጠኝነት ሙያ መሆኑ ተረስቶ ሙያውን አንካሳ ያደረጉት በስተዋል። ስለ ጋዜጠኝነት ምንም እውቀትና ስነ ምግባር የላቸውም። አሉባልታና ውግዘት ውሸትን ከማሽከርከር በቀር የኮሎኔሉም ጀነራሎች መንደር ለመያዝ እንኳን የሚሰራ ስልት ሊያወጡ የሚችሉ አይደሉም። መሐይም ለመሐይም ተያይዞ ገደል ይበንዲ ይያለ ግልጽን በጦርነት ያሸንፉ ይታያቸዋል። የፈረደበት ህዝብ ለሀገሩ ሲል ይሰዋልናል ብለው ጠባቂዎች ናቸው። ከመባድሜ ኢትዮጵያ ብሔራዊ ጦር ካጣች ብዙ አመታት አልፈዋል። የዘንድሮቹም አገዛዙ ደሞዝ የሚከፍላቸው ቄሮዎችና የአንድ ብሔር ፖለቲካ ታዛዦች ናቸው። የኢትዮጵያ ጦር የኢትዮጵያ መንግስት አትበሉ የሌለ ነገር አትጥሩ ስንል የቆየነው ለዚህ ነው። የኮሎኔሉ አገዛዝ የኢትዮጵያ መንግስት አይደለም። ኮሎኔሉም ወዳጆቹም ኢትዮጵያን ሊመሩ የሚችሉ ሳይሆኑ እናቷን ልምራ ያለች አይነት ጥጃዎች ናቸው። ይህን ሀቅ መገንዘብ የወገን ሁሉ ግዴታ ነው። መማር ማወቅ በተለይም ዛሬ እንደ ትላንት እንዳይበሸቀጥ ታሪክን ማወቅ ወሳኝ ነው። አለበለዚያ ቄሮነት አይቀርም። ልቦለድ አምኖ መክነፍ አረመኔ መሆን የማይሆን ነገር ይሆናል ብሎ መቃዠት የስልጣን ጥመኞች መጋዣና መጠቀሚያ መሆን። ታሪክን ባለማወቅ ያን ጀግና ትውልድ ሊተቹ ምላሳቸውን የሚያንጣጡት ብዙዎቹ ያ ትውልድ አንቦና ተመራምሮ አጥንቶ ወደ ትግል እንደገባ አይረዱም። የባዕድ ርዕዮተ ዓለም ተከተለ ብለው ሲወቅሱ በዚያው አፋቸው እኛ ካፒታሊዝምን የምንደግፍ ቀኝ ክንፎች ነን ይሉናል። ቀኝ ክንፍ መሆን አድሃሪነት ነው። ስለ ካፒታሊዝም ሰው በላነት ደግሞ የሮማውን ጳጳስ መጥቀስ የለብንም። ግራ ክንፍነት የባዕድ ከሆነ ካፒታሊዝምስ በዋልድባ ተፈለሰፈ ወይስ ጥራዝነት ጠቅ ኮሎኔል ሃይማኖቱን ተከትሎ መደመር ብልጽግና የሚለውን ውጥንቅጥ እንቀበል? እየተስተዋለ ወገን ማለት የተገደድ ነው። ለዚህ ነው ውሽማ ሲቆይ ባል ይሆናል እንዲሉ ጥርሳችንን ነክሰን በስልጣን ከቆየን ሳይወዱ ይቀበሉናል የሚሉትም የሚበጃ አቋም አይደለም። ኢትዮጵያ በቀላሉ ትፈርሳለች ብሎ ወያኔም ብዙ ቃሽቶ ተራውጦ ነበር። አደጋ በአገራችን ላይ ቢያንዣብብም በታሪክ አብሮ በልቶ በጋራ ደምቶ ተጋብቶ ተዋልዶ የኖረው ህዝብ በመሳ ቄሮ ሊሆን አይችልም። ካልተማሩ አያውቁ ሆኖ እንጂ የኢትዮጵያን አንድነት በቀላሉ ባላዩት ባልመዘኑት ነበር። ግብጽ ላይ እየዘመቱ ያው ባብ ለአልሲሲ ወላሂ ብለው የሚምሉና አንጎዳቸውን ብለው የሚገዘቱ ወይም ብዙ መቶ ሺህ ዶላር ተቀብለው ሎሎ የሆኑ የሃፓ ልጆች ሳይሆኑ ኮሎኔሉና እነ ግንቦት ሰባቶች ናቸው። ይህ ነው ሐቁ። የነሱ አገር ወዳድነት የውሸት ነው። ለቅንጣትም ከያባ ኢትዮጵያዊነት ጋር አይወዳደርም። ድርጅቱ ለአገሩ ጸንቶ የቆመው ዛሬም ድረስ የቀጠለው ማባበል ሳይሞከርበት ቀርቶ ሳይሆን አቋሙ ጽኑ በመሆኑ ብቻ ነው። ገንዘብ ባዩበት አገር ወገንን የሚሸጡ ብዙዎች መሆናቸውን ታዝበናል። የፍጅቱ አስተባባይ የሆኑና ሰባዊ መብት ተረገጠ ብለው ባዕዳን ሳይቀሩ ሲያጋልጡ አሌ ብለው ለዘረኞቹ ጥብቅና የሚቆሙ ማፈሪያዎችም አሁንም በአዲስ አበባም በአሜሪካም አሉ። ፍጅቱን ያስፋፋው የሰላም ሰው ተብሎ በአሜሪካ ግፊት የተሸለመው ኮሎኔል የህዝብን ፍጅት ያቀደና ያቀነቀነ ያካሄደም መሆኑ እንዲጋለጥ ስለማይፈልግ አይኑን በጨው አጥቦ የተገደለው ሰው በአብዛኛው ኦሮሞ ነው እስከማለት እስከመዋሸት ደርሷል። አማራነን ኢትዮጵያዊነን እያሉ ፍጅቱን እንደ ኮሎኔሉ የሚክዱትን ቅቢያንጓቾችስ ምን እንበላቸው? ሁለት ጸጉር አውጥተው አሁንም በትጋት ሲዋሹ ሲቀደዱ ለከርሳቸው ማደር ሲቀጥሉ ምን ሲያመይ ይገባቸዋል? ድንጋይን ቅቤ መቀባት ጥቅም የለውም ቢነግሯቸው ቢመክሯቸው የማይሰሙ የቀንጅቦች ፈልተውብናል። ጀግኖችን የምታውቅና ጀግንነቷ በዓለም ደረጃ ተደናቂ ያደረጋት አገር ላይ ሙጃ በቅሏል። በተለይ ከሀገር ርቀው በፈረንጅ ሀገር ያሉትማ አይደርስብንም ነው መሰል የጥፋት ጎዳናን ሰባኪዎች ናቸው። ፈረንጅ አይሏቸው ኢትዮጵያዊ የሆኑትማ ስማቸውን ሳይቀር ፈረንጅ አድርገው ልጆቻቸውንም እንዲሁ ማንነታቸውን አስረስተው ለሀገር የማይበጁ መሆናቸው መነገር ያለበት ነው። በሀገራችን ጉዳይ ምን አገባችሁ ሊባሉም ይገባል። ኢትዮጵያዊነት እኮ መወለድ አይደለም፣ መወለድ ቋንቋ ነውና አገር ወዳድ ሆኖ ኢትዮጵያዊ ሆኖ ህዝባዊና ዲሞክራሲያዊ ሆኖ ሰው ሲገኝ ነው በኩራት ኢትዮጵያዊ ነው ልንለው የምንነሳው። ዘረኛና የለየለት አድርባይ ለአረብም ለፈረንጅም የሚያዝ አቋሙን ፈረንጅ የሚያዘው ፍርፋር ያገኘው ብሎ ህዝብን የሚክደውና ቄሮ ሁሉ ኢትዮጵያዊ አይደለም። ይህን በሚገባ መገንዘብ ባለመቻላችን ባንዳን አርበኛ ቡከኑን የጦር መሪ ጥራዝ ነጠቁን አዋቂ ብለን ስንደናገር ከርመናል። ማብቃት ያለበት ነው። ከታገለው ትውልድ ብዙ መማር ይቻላል ይገባል። ስለ ድርጅት፣ ስለ አገር ታሪክ፣ ስለ ካሃዲና ባንዳዎች፣ ስለ አንጃዎች ጉዳት፣ ስለ የጎረቤትና ዓለም አቀፍ ሁኔታ፣ ስለ ትጥቅ ትግል ወዘተ በደም የተገኘ ተመክሯችን ነው። የተያዘው ግን የነበረውን አኩሪ ታሪክ አቅቸልችሎ የሌሎችን ማዳነቅ ነው። ጠላትን ወዳጅ ብሎ ማቀፍ ነው። ኢሱ ኢሱ ብሎ የወንድም እህት ገዳይን ማዳነቅ ነው። ከዚህ የበለጠ ውርደትና ዝቅጠትስ ከየት ይመጣል? ኢትዮጵያዊ አይደለንም ከባህር የወጣን የዘንዶች ዝርያ ነን ቢሉ ታዲያ ምን ያስገርማል? ታሪክ እንደሚያስተምረን በጎጥ ትግል የጀመሩ ውሎ አድሮ በጎጥ ይሰነጣጠቃሉ። የሶማሊያ ተመክሮ ብቻ ሳይሆን የነኮሎኔሉም ያው ነው። ስልጣን ነውና አይቻቻሉም፣ ይናከሳሉ፣ ሌባ ሰርቆ ሲካፈል ይጣላል ይመጣባቸዋል። ኮሎኔሉ ከነባለምንጫዎቹ የተጣላው በሐሳብና አውቆም ተለያይቶም ሳይሆን የጠገበውን ጎረምሳ በስልጣኑ ስለመጣበት ብቻ ነው። የበላይነቱን ከተቀበለለት ይፈታዋል፣ ይቀድሙታል ብለው ተስፋም ያደርጉ ቢኖሩም ለማ መገርሳም ሆነ ባለምንጫዎቹ ከልፈፋና ድንፋታ ባሻገር ነገር ዓለሙን ተረድተው የተዘጋጁ አይመስሉም። የኮሎኔሉ አገዛዝ ግን ተመሳሳይ ፈተና ነገም ይጠብቀዋል። መታመሱ የሚጠበቅ ነው። የአገር ወዳዶች ግዳጅ በቅድሚያ ለቀቢጸ ተስፋ አለመቸነፍ ነው። ለጥቆም ጎራቸውን ማጽዳት ነው። የፍጅት ጠበቃዎችን ጸጥ ማሰኘት፣ የህዝብን አንድነት ለመገንባት መታገልና ለከፋፋዮች ሰለባ አለመሆን፣ የግራ ትግልን ሁሉን ህዝብ የሚመለከተውን ጥያቄ አንስቶ በዚህ ዙሪያ ሁሉን አስተባብሮ መታገል ያስፈልጋል። በዘር ጥላቻ ቦይ ከፈሰስ ይህን እነሱ ይፈልጉታል። በህዝብ መካከል፣ በኦሮሞና አማራ ህዝብ መሃል፣ በክርስቲያንና ሙስሊሙ መሃል ዋና የሚባል ቅራኔ ከቶም የለም። ታሪክን እንቃኝ። አብዛኛው ኦሮሞ አርበኛ ነበር እንጂ የሙሶሎኒን ሰበካ ጆሮ አልሰጠውም ነበር። እንግሊዝም ወለጋን ልታስገነጥል የሸረበችው ሴራ ከሽፏል። ኢትዮጵያዊነት ብዙ ፈተናን አልፏል፣ አሁንም ዘረኞችን ያቸንፋል ብለን ጽኑ እምነት ሊኖረን ይገባል። እምነት ብቻ ሳይሆን አንድነትን ለመጠበቅ መስዋዕት ጠያቂ መሆኑ የማይቀረውን ትግል ማጧጧፍ ይገባናል። ከታገለው ትውልድ ይህን ቆራጥነትና ጽናት መማር ይቻላል። ለዚህም ነው ዘረኞች ቀጥረኞቻቸውን በስፋት አሰማርተው በድርጅቱ ላይ የሚያዘምቱት ከንቱ ልፋት። ከሰፊው ህዝብ ጎን ኢህአፓ ድልን ይቀዳጃል። ባንዳ፣ አንጃ፣ ዘረኛና አገር አጥፊ አድርባዮች ሁሉ በትግላችን ይተናሉ። ድል ለኢትዮጵያ ህዝብ አገር አድን ትግል። የታሪክ ብረዛ ለወኔ አይጣፍጥ እናምሮ አይጥም። በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በመግፍ ፈንታ ቆርስ ብቻ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተላለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬ ማየ ብሎ መታመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሕአፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንዳያፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲባርክ በሻቢያ የሜዳ ራዲዮ ባጼ ምኒልክና በጀግናው አዱላ ባረጋ ላይ ሲያወርድ የነበረውን አጣፋይና ውሸታዘሉን ጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ ያደባባይ ሚስጥር ሆኖ ይያለ አይኑን በጫዋት ቦይ ይክዳል። ድንቀም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ ተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሀቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል ይከልሳል። ግራዚያኒ መንግስቱ በጊዜው ኢያፋን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው ይረጩት የሐሰት ክስከሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሲከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስንን አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂንን በሚል ሽፋን ኢትዮጵያዊንን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስሱ የተነሱ በሰው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለአገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያልበውን ሳይሆን የአገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነ ታሪኩ ጠርሶ አጥዋሽ ታሪክን አትበርስ የህዝብን ቅርስ አታቆሽሽ ማለት አለበን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአስብሮት በሚይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሊጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳሙደው ልጆቼ ወዘተ ብለው መክረው ኢዲሃድ ቀን ደሜ ጠማው ብለው አውግዘው ኢሃፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሃፓ መሪዎችና አባሎች ጉዳይ በአነሳ መብረቅ ኢንታይም ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባት ያወግዙትን ሰማ አልበስቶም ፕሮፌሰር መስፍን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀጥቀጣና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጣረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን ባይቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችን በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያስከለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈውም ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢህአፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢህአፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? የትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምን አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱን በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያን ጻፍ ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታብስ ብሎ ከማውገዙ ሌላ በጅጅጋ ኢህአፓ አባል ሲመለምል አንዱን ይመጣና አባል ሁን ተብለሃል ሲል አልፈልግም ካል ወዲያው በጥይት ይደፋሃል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጤ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢህአፓ ኢሰፓም ቢሆን አባል ካልሆንኩ ብሎ በዚያው ሲረሽን አልሰማንም በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቀጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢህአፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ማቹ አብዱራህማን ባቡ ወዘተ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮም ወዘተ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራዦቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማስታመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢህአፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨብቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አርፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የእነዚህ አይነቶች ታሪክ በራዦች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስም አይጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልቆ ከላይኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጅ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቀጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ያስተምሩን የተነሱትና ገና ሀሲሉን በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው ስለ ወያኔ ማንነት ከግልጽ ነባቢትና የታባቱ ባሻገር በሚገባ የማያውቁ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው አገር አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ማሚቴዎችና የኔቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካልና ሰፍን ነው። ማህይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ታጠደ መቅደሱ ይውጣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካዎች ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማሱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖ ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መቃጅ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። አንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደር ህይወት በመጀመሪያ ያዘ ሲሉ ሀቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። የባደር ህይወት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብጥ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለእኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለአገሩ መጥቴ መንገድ ሆኖ አገለገለው እንጂ በተጨበጠ የምናቀው ታሪክ ያ ትውልድ ማንንም ሆነ ምንን ከአገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፋም ቢሆን ከአገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር ቻይና መንግስቱ ኃይለማርያምን ስደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ ኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ቢያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ የሱዳን ተቃዋሚዎችን አሳልፎ መስጠት ያገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር ወያኔ በአሜሪካ ትእዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውን አለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው የአገርና የህዝብን ጥቅም አሳልፎ ሰጥቶ በነበር የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን ተበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ይሀፋ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም። ሀቀኛ ታሪክን ስንቃኝ ያ ትውልድም ሆነ ይሀፋ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ፈርበልብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም። ታግለው ተሰዉ እንጂ። ይህ ነው ዋናው ሀቅ። የዛሬዎቹን የታሪክ በራዦች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ሊሰፍ ቀና ቀና ሲል ይሀፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ይሀፓን ሊወነጅሉ ሊፈቀድላቸው አይችልም። የአገርን ጥቅም በማስቀደም ይሀፓ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁ ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለአገሩ ሲታገል በአረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከቁ፣ ሰልጥኑ፣ ብረት አታንሱ፣ ተንበርከቁ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅጽርጽር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አፍሪካ ላይ ትቶ አልፏል። ያኔም ዛሬም የሚታገለው ይሀፋም የዚህ ቅርስ ነጸብራቅ ሆኖ አሁንም አለ። ያ ተውለት ካገዛዙ ጋር በጥፍ በንግድ በዶሮሪቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ተውለትና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎቅ ተወርውረው ተሰዉ እንጂ መርዘጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭንብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች በህዝብ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሐን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳድ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው፣ መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨዋድበው ጠንቶ የታገለውን ከሳይ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምን ነው አተቆጣችሁ ደመ መራራ ሆናችሁ ለሚሉን ምላሻችን ምን ነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ደጋግመን ታሪክ አይካድ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራጆች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ክፍፍልን እቅዳቸውን ያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነው ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደሎ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች እነ ፕሮፌሰር አስራት፣ አሰፋ ማሩ፣ ለጋይን ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ፣ አደባባይ ኢየሱስ፣ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል፣ ቁንጫ ቅማልና ሱሃን በፈላበት ገዳም ይዘጋል፣ ይራባል፣ ሰውነቱን ይቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄፎኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር፣ ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራ አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍን ፍንዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወገድ ተለይ ጥሩምባ ይነፋ። ታሪክ አይበረስንል በራጆች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጨፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። የአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የሀፓንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገደል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባታት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው።